ወንጌል የሬዲዮ አገልግሎት ነው። በዚህ የሬዲዮ ሞገድ አማካኝነት ለምታዳምጡን ሁሉ በኢየሱስ ክርስቶስ ስም ሰላም እንላችኋለን። የቃል ኪዳን ወንጌል አገልግሎት በመላው ኢትዮጵያና የጎረቤት አገሮች እንዲሁም በመካከለኛው ምስራቅና በአፍሪካ አህጉር ውስጥ ለሚገኙ አድማጮች በ13.810 ሜጋሄርዝ አጭር ሞገድ ላይ የሚሰጠውን የሬዲዮ አገልግሎት አሁን ይጀምራል። አድማጮቻችን በየሳምንቱ ዘወትር ረቡዕ ምሽት በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት እስከ 2 ሰዓት ተኩል ድረስ በሚነሰጠው የሬዲዮን አገልግሎት አስተያየት ወይንም ጥያቄ ቢኖራችሁ እንደዚሁም ትምርቶቹን በካሴት ለማዘዝ የምትሹ በሚከተለው አድራሻ አገኙ። Covenant Gospel Ministry, PO Box 11176, Alexandria, Virginia 22312, USA. በኢሜይል tasfayhaile@yahoo.com። በሬዲዮ የምናቀርባቸውን መንፈሳዊ ትምህርቶች በኢንተርኔት ለማዳመጥ ከተሎ የተጠቀሱትን ዌብሳይቶች ወይም ድረገጾች ይጎብኙ። www.wangel.org ወይም www.covenantgospelministry.org። ትምህርቱን አዘጋጅቶ የሚያቀርብላችሁ መጋቢ ተስፋዬ ኃይሌ ነው።
አድማጮቻችን ጌታችንና በመዳንታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የመስቀሉ ቃል በሚል ርዕስ በተከታታይ ያስተምረው ካሰብኩት ሐሳብ ጋራ የሚገናዘበውን የመጀመሪያውን ክፍል የመስቀሉ ቃል ጥሪ በሚል ርዕስ የማካፈላችሁን ቃል ዛሬ አብረን እንመለከታለን። የምንባብ ክፍላችን አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 17 እስከ 25 ያለውን ይሆናል። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ ያስተዋዮችንም አስተዋል እጠላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበባው ስላላወቀች በስብከት ሞኝነት የሚያምኑት ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአህዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና ይላል አምላካችን ቃል። የመስቀሉ ቃል ዋነኛ ትኩረት መስቀሉ ነው። መስቀሉ የሚነገረውን ቃል ያስገኘ የሚነገረው መልእክት የተማከለበት ዋነኛ ነገር እንደሆነ እንመለከታለን። ቃሉ በመስቀሉ ላይ ያተኩራል ብቻ ሳይሆን ቃሉ የመስቀሉ መሆን እንዳለበትም ያሳየናል። የመስቀሉ ቃል መልእክት ክርስቶስ ኢየሱስ ነው። የመስቀሉ ቃል ለመልእክት ፈላጊውና ለጥበበኛው ሞኝነት ሆኖ የሚታየውን የእግዚአብሔር ጥበብና ኃይል የሆነውን ጌታ ኢየሱስን የሚገልጥ ቃል ነው። የመስቀሉ ቃል ስለ ጌታ የሚናገረው የከበረ ስለሆነ በሞኝ ልብ ሳይሆን የሚዘራ ባስተዋይ ልብ ነው። ነገሩ እንዲህ ነውን ይያለ የሰማው ሕሊናውን አንቀቶ ለሚመረምረው በሰማያዊ ጥበብ የተሞላ መልእክት ነው። የመስቀሉ ቃል ብሉይንም ሆነ አዲስን አጋጥሞ የሁሉም ማሰሪያና መያዣ በሆነው ጌታ ላይ ያተኩራል። መንፈስ ቅዱስ ወደዚህ ዓለም የመጣበት ሐዋርያትም የተሾሙበት የተጠሩበት ዓላማ የጌታችን ኢየሱስ ክርስቶስ ምስክር እንዲሆኑ። ምስክሮቼ ትሆናላችሁ አላቸው ጌታ፣ መንፈስ ቅዱስንም እርሱ ስለ እኔ ይመሰክራል አለ። ስለዚህ የመልእክቱ ቃል መልእክት ስለ ማን እንደሚናገረን እንመለከታለን። የመስቀሉ ቃል በመስቀሉ ላይ ከተሰዋው ከጌታ ኢየሱስ ክርስቶስ ሌላ ምንም መልእክት የለውም። ሐዋርያው ይሄንን ጠንካራ አቋም የወሰደበት ምክንያት ከላይ ባነበብኩላችሁ ክፍል በቁጥር 17 ላይ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም በማለት በቃሉ የመስቀሉን መካከለኛነት ሲጠብቅ እናያለን። ቃሉን የመስቀሉ በማድረግ መስቀሉን ከማማከል ለሰው ተብሎ ከሰው በሆነ ነገር እንዳይታለል የሚጠነቀቅ እንደሆነ እናያለን። ሐዋርያው ይህንን አይነቱን ጥንቃቄ የሚያደርገው የጌታን መስቀል ከንቱ ላለማድረግ ነው። በሰዎች አዋቂነትም ሆነ ወይንም ከዓለም በገበየነው ቀታችን የጌታ መስቀል ከንቱ እንዳይሆንብን እንድንጠነቀቅ ያስገነዝበናል። የክርስቶስን መስቀል ከንቱ ማድረግ ምንድን ነው? ክርስቶስን መስቀል ከንቱ የሚያደርገው የቃል ጥበብ እንደሆነ የጌታ ቃል ያሳየናል። ሰዎች ይድኑበታል፣ ይማረኩበታል ብለን የምናምንበት የመልእክታችን ኃይል ይሆንልናል ብለን ያልነው ከጌታ መስቀል ሌላ ያለ ነገር ከሆነ እርሱ መስቀሉን ከንቱ የሚያደርግብን ይሆናል። መስቀሉን ከንቱ ሊያደርግ የሚችለው ነገር በቃል የሚገለጥ በእውቀት መልክ የሚቀርብ በመልእክትነቱ ከመስቀሉ ቃል ይልቅ መማረኪያ ያደረግነው ሁሉ መስቀሉን ከንቱ ያደርግብናል። የሰዎችን ልብ የነካንበት መልእክታችንን እንዲያደንቁት ያደረጋቸው ምንድን ነው? በመገልገልም ሆነ በማገልገል ላለን ሁሉ የመስቀሉን ቃል ከመስቀሉ እንዳንለየው መጠንቀቅ እንዳለብን ያሳየናል። በመስቀሉ ቃል በአግባቡ የተገለገሉ ሁሉ ክርስቶስ በአይናቸው እንደተሰቀለ ሆኖ ይታያቸዋል። ለምልክት ፈላጊው አይሁዳዊ ምልክትን ማቅረብ የመስቀሉን ቃል ከንቱ ማድረግ እንደሆነ ጳውሎስ ያመለክተናል። የምንድነው ተአምር በማየት አይደለምና ጌታም ሆነ ሐዋርያቱ ተአምራትን ለሾ ወይንም ለታይታ ሰዎችን ለማስገረም አድርገው ታውቁም። ስጋና የመስቀሉ ቃል አብረው በምንም መንገድ አይሄዱም። በስጋችሁ መልካም ሆኖ ሊታዩ የሚወዱ ሁሉ እንዳትገረዙ ግድ አሏችሁ የተባለው በስጋ ለማትረፍ ሲሉ የስጋን መልካምነትና ክብር የሚጠብቅ ለስጋ የመመኪያ ወንጌል ሰባኪ በሆኑት ላይ ተነገረው እውነት ነው። የሰውን ስጋ አስገርመን የሰውን ስጋ አዝናንተን እንዴት ሰውየው በመስቀሉ ቃል እንዲያምን ይሆናል? ከመስቀል በተጣላ ተስፋ የተደገፈው ስጋ በመስቀል ቃል ሞኝነት አማኝ ለመሆን ይቸገራል። የመስቀሉ ቃል በእግዚአብሔር ሊመኩ የሚወዱ የሚሰሙት ቃል ነው እንጂ በስጋዊ ትምክህት ውስጥ ያሉ ሰዎች የሚቀበሉት አይደለም። ዓለም ለኛ የተሰቀለበት እኛም ለዓለም የተሰቀልንበት የመሰናበቻ ጥሪ ነው። ከመስቀሉ ቃል ይልቅ የመዳኛ ምክንያታቸው አድርገው ጌታ እንዲቀበላቸው በስሙ አደረገን የሚሉትን ትንቢታቸውን፣ ተአምራታቸውን፣ አጋንንት ማውጣታቸውን ምክንያት አድርገው ያቀረቡ በማቴዎስ 7:22 እስከ 23 ላይ ጌታ የሰጣቸው መልስ ይህንን ይመስላል። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን ይሉኛል። እዚያን ጊዜም ከቶ አላወቅኳችሁም፣ እናንተ አመጸኞች ከኔ ራቁ ብዬ መሰክርባችኋለሁ። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። የመስቀሉ ቃል ከተአምራት ስራዎች ጋር የተጣላ አይደለም። ነገር ግን የመስቀሉን ቃል መካከለኛነት የሚጋርድ፣ የሚያሳንስ፣ የሚተካና የሚያዘናጋ ሁሉ የመስቀሉን ቃል ከንቱ የሚያደርግ ከሆነ የመስቀሉ እንቅፋት ይሆናል። ከላይ ጌታ የመለሰላቸው ሰዎች ለመዳኛቸው ምክንያት በመስቀሉ ቃል የተገኘውን በጌታ በኢየሱስ ደም የሚገኘውን ምህረትና ከኃጢአት መንጻት ምክንያት አድርገው ከማቅረብ ይልቅ ታምራዊ ልምምዳቸውን፣ ትንቢታቸውና አጋንንት ማውጣታቸውን በጌታ ፊት ተቀባይነት ለማግኘት ማቅረባቸው የመስቀሉን ቃል ያልተቀበሉ ከዚያ ጋራ በዚያ ላይ ያልተመሰረቱ መሆናቸውን ያሳያል። ለምልክት ፈላጊው አይሁዳዊ የመስቀሉ ቃል ማሰናከያ የሚሆንበት ምክንያት የመስቀሉ ቃል የስጋ መገረጃ እንጂ የስጋ ፍላጎት ማራመጃ ሆኖ የሚቀርብ ስላልሆነ ነው። እንደ ግሪካዊው ደግሞ ያለው በዚህ ዓለም ጥበብና ፍልስፍና የሾረ ህሊና ላለው ጆሮውን የሚኮረኩርለት አስደናቂ ነገር በመናገር ከጌታ ኃይል ጋር ልናገናኘው አንችልም። የመስቀሉ ቃል ከንቱ እንዳይሆን ከሰው ጥበብና ፍልስፍና መጠበቅ አለብን። ለሰው ተብሎ የሰው ነገር ታስቦ ምንም አይነት ምድራዊ ነገር ሳይገባበትና ሳይጨመርበት የመስቀሉ ቃል በራሱ ሰዎች የሚድኑበት የእግዚአብሔር ኃይል ነው። ጌታ ኢየሱስ በቂ ነው። እሱም ብቻውን ለመስበክና ለመግለጥ ናፍቆቱም ሆነ መቀጣጠሉ ከጠፋብን መታደስ እንድናገኝ ጌታን መጠየቅ አለብን። በጌታ ቤት ከምንሰማቸው ትልቅ ስተቶች መካከል አንዳንዱ ከጎዶሎ አይምሮ የሚወጣውን ግልብ ስብከታችንን ሁሉ በመኝነት ነው ይያን መፈከራችን ነው። መላእክቱ የጠፋበትን የተዘላበደውን አራምባና ቆቦ የሆነውን ስብከት ኃይሉ ትምህርት መነሻና መድረሻው ለማይታወቁ ሁሉ መፈከሪያ እናደርግበታለን። ቃሉን በማስተዋል መቀበልን የለመዱ ቅዱሳን ግራ የሚያጋባውን ስብከታችንን ባለመቀበላቸው ስጋውያን እንደሆኑ እንፈርድባቸዋለን። እንደኛ ይምሯቸውን ባለመጣላቸው እንወርድባቸዋለን። ሰው በመንፈስ ቅዱስ የሆነውን የተለየ መገለጥ እንኳን ሳያገኝ እንደ ባለ አይምሮ ያሰበ ለመኖር የተሰጠው መጽሐፍ ቅዱሳዊ መመሪያ እንጥላለን። የመስቀሉ ቃል ሞኝነት የሚሆነው ለነማን ነው? የጌታ ቃል ሲናገር የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን እግዚአብሔር ኃይል ነውና ይላል። የመስቀሉ ቃል ሞኝነት የሚሆነው ለሚጠፉ ሲሆን ለሚያምኑት ግን የሚያድን የእግዚአብሔር ኃይል ነው። የመስቀሉ ቃል ለሚያምኑት ሞኝነት አይደለም። በዓለማዊ ይታ በስጋዊ አመለካከት የመስቀሉ ቃል ሞኝነት ይሁን እንጂ ለኛ ለምናመን የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው የተሰበከልን። ጌታን በማመኑ ሞኝ ሆነ ማንም ሰው የለም። የጌታ መንፈስ ወደረኞቻችን ሊቋቋሙት የማይችሉትን አፍና ጥበብ ሊሰጠን እንጂ ቅላቅል ሲያደርገን አላየንም። ክብር ለጌታ ይሁን። በመስቀሉ ቃል በማመናችን የከበረውን ከተዋረደው የምንለይበት ብርሃን በርቶልናል። የጌታ ቃል የሚናገረው ወንድሞች ሆይ በአእምሮ ሕፃናት አትሁኑ፣ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ ይላል። በክርስቶስ የክብር ወንጌል በጨለማው ልባችን የሚበራው ብርሃን ልዩ ብርሃን ነው። በኤፌሶን ላይ በመስቀሉ ቃል በማመን የምናገኘውን ሲናገር ጸጋውንም በጥበብና በአእምሮ ሁሉ አበዛልን ይላል ኤፌሶን 1:8። ስለዚህ የመስቀሉን ቃል የሚናገሩና የሚያምኑት ሞኞች አይደሉም። በሰማያዊ ማስተዋል የተሞሉ የክርስቶስ የክብር ወንጌል ብርሃን የበራላቸው የሰሙትን ቃል ከራሳቸው የሚያዋህዱ ቃሉን በማስተዋል ተቀብለው እንደ መልካም መሬት በውስጣቸው የሚሸሽጉ ደግሞም የሰሙትን ውንነት አስረግጦ ለማወቅ መጻሕፍትን እየመረመሩ ቃሉን በሙሉ ፈቃድ የሚቀበሉና እግዚአብሔር ጥበብና ኃይል የሆነውን ጌታ በማመንና በመቀበል በማያልፍ ጥበብ ባለጠጋ የሆኑ ናቸው። ከመስቀሉ ቃል ባልተገናኘ መንገድ በመጽሐፍ ቅዱስ ጥቅስ ባለጠጋ የሆነ አማኝ በዛበት ጊዜ ነው። የተበጣጠሰ ጥቅስ ከዚያና ከዚህ የገነጠለ መጽሐፍ ቅዱስን እንደ አስማት መጽሐፍ የራሱና የግል ኑሮ መልክተኛ በማድረግ የሚጠቀም ምዕመን በስቷል። የመስቀሉ ቃል የእግዚአብሔር ኃይል ነው እየተባለ እኛ ግን የአምላካችንን ኃይል ከመስቀሉ ቃል ለይተነዋል። ምዕመኑን አጉል ነገር አስለምደነዋል። የመስቀሉ ቃል ሲሰበክ የሚተኛ በምድራዊ ፍሳሐና ተድላ ከንቱ ጩኸት የሚነቃ አድርገነዋል። የመስቀሉ ቃል ባልሆነ መልእክት ጆሮውን የተቃኘው ምዕመን በስጋ ኃይል ለሚሰበከው ስብከት ንቁ የሚሆነው ለምን ነው? ጥልቅ ጥልቅን ትጠራለች እንደተባለ ሁሉ ስጋም ስጋን ስለሚጠራ ነው። አምላካችን የመስቀሉን ቃል ይመልስልን። ማንም የማይሰራባት ሌሊት ሳትመጣ ዛሬ በስደታችንም ሆነ በመከራችን ለጽናትና ለትዕግስት መሰረትና ምክንያት ከሚሆነን ከመስቀሉ ቃል ጋር ተስማምተን የምናገለግለውንም ሕዝብ እናስማማ። የመስቀሉ ቃል የእግዚአብሔር ኃይል ነው። የሚያምኑት የሚድኑበት የእግዚአብሔር ኃይል ያለው በጌታችን ሞት ነው። እግዚአብሔር የጠፋውን የሰው ልጅ የሚያድንበት የማዳኛው ኃይል ጌታ ኢየሱስ ክርስቶስ ነው። በዚህ ዓለም የቃል ጥበብ አይነገር እንጂ በመንፈስ ቅዱስ ኃይል የሚነገር ቃል ነው። መንፈስ ቅዱስ የሚገለጥበት ቃል ነው። ክርስቶስ ኢየሱስ የሚሰበክበት ቃል ነው። የመስቀሉ ቃል ከሰውና የሰው ከሆነው የፈለቀ አይደለም። የመስቀሉ ቃል ሐዋርያት ጌታ ያደረገውና የሰራውን ገምግመው መርምረው በራሳቸው አስተሳሰብ ላይ ተመስርተው የነደፉት የሃይማኖት ትምህርት አይደለም። በአንደኛ ቆሮንቶስ ምዕራፍ 2:9-13 አይን ያላየችው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን ነው ያሉት። ደግሞም መንፈስ የእግዚአብሔርን ጥልቅ ነገር ስንኳን ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው ነው ያሉት። እንደገናም መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም ብለዋል። እግዚአብሔር እንዳዘጋጀው የተናገሩት እግዚአብሔር በመንፈሱ የገለጠላቸው መንፈስ በሚያስተምራቸው ቃል ወደኛ ያስተላለፉት መልእክት ነው። የመስቀሉ ቃል ለኛ ጥሪ ሆኖ ይመጣል። በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26 እስከ 31 ላይ ወንድሞች ሆይ መጠራታችሁን ተመልከቱ፣ እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም ይላል። መስቀሉ ቃል ጥሪ ሆኖ ከመጣ ምላሽ የሚጠይቅ ጥሪ ነው። የወንጌል ጥሪ መታዘዝ የሚጠይቅ የእምነት መልእክት ነው። እምነታችን ኃይማኖታችን ነው። ኃይማኖታችን ደግሞ ወንጌል ነው። የወንጌል ጥሪ ሳይደርሰው አማኝ የሚሆን ሰው የለም። ክርስትናን እንደ አንድ የፖለቲካ ፓርቲ ሰው ዘው ብሎ ሊገባበት የሚችል ኃይማኖት ሊሆን ይችላል። የእግዚአብሔርን ጥሪ ሳይሰማ ግን እግዚአብሔር ለጠራቸው በልጁ ደም የሚሰጠውን የኃጢአት ስርየት ሳይቀበል መንግስተ ሰማይ ግን መግባት የሚችል ማንም ሰው አይኖርም። ሳይጋበዝ ግብዣ የሚሄድ የለም። ድንገት እግር ጥሎት የሚሄድ ሊኖር ይችል ይሆናል። ነገር ግን የአምላክን ጥሪ በግሉ ሳይሰማ ማመን የሚችል ማንም የለም። አማኝ የሚያደርግ እምነት ከመስማት የሚገኝ ስለሆነ ወገኖቼ የእግዚአብሔርን ቃል ከእግዚአብሔር እንደመጣ አድርገን ስናምን እንድናለን። እግዚአብሔር በወንጌል አማካኝነት ሰዎችን ለማዳን የሰጠውን ስጦታ በመቀበልና በማመን ነው የምንድነው። ይህንን መልእክት እየሰማችሁ ያላችሁ ወገኖቼ የመስቀሉ ቃል ጌታ ኢየሱስ እኛን ለማዳን ባፈሰሰው ክቡር ደም ከኃጢአታችሁ ያነጻችኋል። ኃጢአት ከሚያስከትለው ፍርድና ኩነኔ ያድናችኋል። ይህንን ጥሪ እምቢ ያለ ከሰማይ ለሚገለጠው ለእግዚአብሔር ቁጣ ይጋለጣል። የወንጌል ጥሪ የንስሐና የኃጢአት ይቅርታ አዋጅ ያለበት ጥሪ ነው። የወንጌል ጥሪ የመንግሥተ ሰማይ ጥሪ ነው። ጌታ ኢየሱስ መንግሥተ ሰማይን ለልጁ ሰርግ ደግሶ ሰዎችን በጋበዘ ንጉሥ ትመሰላለች ያለ በማቴዎስ 22 ከ1 እስከ 14 ላይ በወንጌል ለሚቀርብልን ጥሪ የእምነት ምላሽ መስጠት እንዳለብን ያሳያል። መታዘዝ ለእምነት ነው። እምነቱ የሚገኘው ደግሞ በመስማት ነው። የሚሰማው ወንጌል ሳይኖር እምነት አይገኝም። መስማትና እምነት የተያዙና የተገናኙ ናቸው። በገላትያ ምዕራፍ 1 ቁጥር 6 ላይ በክርስቶስ ጸጋ እናንተን ከጠራችሁ ከርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ማለቱ የምንሰማው የወንጌል ቃል የመስቀሉ ቃል ጥሪ የጸጋ ጥሪ መሆኑን ያሳያል። በዕብራውያን ምዕራፍ 3 ቁጥር 1 ላይ ከሰማያዊ ጥሪ ተካፋዮች ሆናችሁ ቅዱሳን ወንድሞች ሆይ ሲል የጸጋው ጥሪ ሰማያዊ መሆኑን ያሳያል። በዕብራውያን ምዕራፍ 3 ቁጥር 8 እና 9 ላይ ዛሬ ድምጹን ብትሰሙ ትራሳችሁን እልከኛ አታድርጉ ሲል በወንጌሉ የሚጠራው እግዚአብሔር ሰማያዊውን ጥሪውን ሰዎች ሲሰሙ ላይቀበሉት የሚችሉበት የልከኝነት ሁኔታ ሊኖራቸው እንደሚችል ያሳያል። በወንጌል ጥሪ የጸጋ ጥሪ ነው የምንቀበለው። የምህረት ጥሪ ነው የምንሰማው። የእግዚአብሔርን የግብዣ ጥሪ ነው የምንሰማው። ከኔ ጋራ ታረቁ የሚል ጥሪ ነው እግዚአብሔር የሚያሰማን። ይህንን ጥሪ ልንቀበለው ይገባናል። ሐዋርያው ዮሐንስ ወንጌሉን በጻ የጻፈበትን ምክንያት ምን እንደሆነ ሲናገር በዮሐንስ ወንጌል ምዕራፍ 20 ከቁጥር 30 እስከ 31 እንዲህ ይላል፣ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። ወገኖቼ የተጻፈው ታሪክ ሊሆንልን ልናነበው ሳይሆን ልናምነው ነው። የእግዚአብሔር ልጅ እንደሆነ እንድናምን አምነን ደግሞ በስሙ ሕይወት ይሆንልን ዘንድ ተጻፈልን። የእግዚአብሔር ስም የተባረከ ይሁን። ዛሬም ይህ ጥሪ የጌታን ቃል ለምትሰሙ ሁሉ የቀረበ የሰማይ ግብዣ ነው። ለኃጢአታችን የሞተውን እኛን ስለማጽደቅ ብሎ የተነሳውን ኢየሱስ ክርስቶስን አዳኛችን አድርገን ብንቀበለው የሰማያዊውን ጥሪ በመቀበላችን እንድናለን። የወንጌል ጥሪ ተቀባዮች የሚያደርገን ወገኖቼ እግዚአብሔር እኛን የወደደ አምላክ ስለሆነ ነው። የወንጌል ጥሪ ተቀባዮች በእግዚአብሔር የተወደዱ ተብለው በሮሜ መጽሐፍ ላይ ተገልጸዋል። ከዚህ የተነሳ የወንጌል ጥሪ የእግዚአብሔር የፍቅሩ ጥሪ ነው። እምነት ከመስማት ስለሆነ ዛሬም የወንጌልን ጥሪ እየሰማችሁ ያላችሁ ወገኖቼ የእግዚአብሔርን የፍቅር ጥሪ ነው የምትሰሙት። የወንጌሉ ቃል እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዮሐንስ 3:16። ጻድቁ አምላክ ለኃጢአተኛው ዓለም ያለውን ፍቅር የገለጸው አንድያ ልጁን በመስጠት ነው። አንድ ጊዜ በአይሮፕላን እየተጓዝኩ ሳለሁ ባጠገቤ ተቀምጣ የነበረች አንዲት የሩቅ ምስራቅ ሴት መጽሐፍ ቅዱሴን ሳነባይታ ስለማነበው መጽሐፍ ጠየቀችኝ። ያንን መንገድ በመጠቀም ስለጌታ መሰከርኩላት። በጥሞና ከሰማችኝ በኋላ አምላክህ አንተ እንደምትለው ፍቅር ከሆነ ለምን ሰዎችን ሁሉ ወደ መንግስተ ሰማይ እንዲገቡ አያደርግም? ለምን እርሱን ማመንና መቀበልን የብቃት ምክንያት አድርጎ ያቀርባል አለችኝ። ይህ የብዙዎቻችን ጥያቄ ሊሆን ይችላል። መንግስተ ሰማይ ለመግባት የሚያጓጓን ከእግዚአብሔር ጋር በመታረቅ ልጆቹ ሆነን ባገኘነው የቤተሰብነት መንፈስ እንጂ በሌላ አይደለም። ከአምላክ ጋር ሳንታረቅ ልጆቹ ሳንሆን ፈቃዳችን ከእርሱ ጋር ሳይስማማ መንግስተ ሰማይ እንዲሁ ስፍራውን ከምቹነቱ የተነሳ ብቻ መርጠን ብንገባበት የስቃይ ቦታ እንጂ የምቾት ቦታ አይሆንልንም። ከተቋረፍነው ሰው ጋር በማዕድ ተቀምጠን ፊት ለፊት እየተያየን በላለን በጊዜያዊ ጠብ እርቅ ይመጣል በሚል ተስፋ ተሞልተን ይህን እናደርግ ይሆናል። ፍጹም በጠነከረ ጠብ አንዱ ከሌላው ጋር ጨርሶ ተቃራኒና ጠበኛ በሆነበት መንፈስ ሆነን የቀረበው ምግብ የቱንም ይሃል ቢያጓጓን ለመብላት ፍላጎት አይኖረንም፣ በዚያም አንቀመጥም። የመንግስተ ሰማይ ዜጎች ሕያዋን ሆነው የሚኖሩት እግዚአብሔር ራሱ ሕይወት ስለሚሆንላቸው እንጂ በራሳቸው ሳይሞቱ መኖር ስለቻሉ አይደለም። ቅዱስ ከሆነው አምላክ ጋር ሳንታረቅ እርሱ በታላቅ ክብር ባለበት ሰማይ እንዴት በነጻነት መኖር እንችላለን? ሰዎች ወደ በጨረቃ ላይ ለመመላለስ የሚያበቃቸውን የጠፈር ልብስ ለብሰው ካልሄዱ በዚያ ለሰከንድ ያህል እንኳን መቆየት አይችሉም። እኛም በዚህ ምድራዊ በሆነ ስጋችን መንግስተ ሰማያት መግባት አንችልም። ለሰማይ ሰማያዊ አካል ያስፈልገናል። መንግስተ ሰማይ ለመኖር የሚያስችለን አካል መንፈሳዊ አካል መሆን አለበት። ይህንን የምናገኘው ሞትን ያሸነፈው ፈራሽና በስባሽ ሆነውን የሰው ስጋ በማይጠፋ ህይወት ኃይል ይዞ የተነሳውን ኢየሱስ ክርስቶስን በማመንና በመቀበል ነው። እግዚአብሔር ፍቅር ስለሆነ ብቻ የሚቀርበውን የፍቅር ጥሪ የማይቀበሉ ሰዎችን ያለ ፈቃዳቸው በግድ መንግስተ ሰማይ እንዲገቡ ቢያደርግ ባልተቀበሉት አምላክ ፊት መኖር ደስታ ከሚያመጣላቸው ይልቅ ስቃያቸው ይህ ነው የማይባል ይሆናል። መንግስተ ሰማይን የምታመርና የከበረች ስፍራ አደረጋት። የእግዚአብሔር መገኘትና ክብሩ ያለምንም መከልከል የተገለጠባት ስፍራ ስለሆነች ነው። ውድ አድማጮች፣ የመስቀሉ ቃል ጥሪ የደረሳችሁ የጌታን የፍቅር ጥሪ እንደተቀበላችሁ ተረዱ። እስከ መስቀል ሞት የተወደዳችሁበት ጥሪ የጸናታችሁ፣ የመጽናኛችሁ፣ የድላችሁ ምክንያት እርሱ ነው። እግዚአብሔር ወዶ በግል ጠርቷችኋል። ጌታ አምላክ በጅምላ ጥሪ ሳይሆን በግል በመንፈስ ቅዱስ አስረጋጭነት፣ በመንፈስ ቅዱስ ልብ ከፋችነት የተቀበላችሁትን ጥሪ አትጣሉት። በመንፈስ ቅዱስ መስካሪነትና በመንፈስ ቅዱስ መያዣነት የሚደገፍና የሚጠበቅ ቅዱስ ጥሪ በመሆኑ ጠብቁት። በመከራ ያላችሁ የተሰደዳችሁ ጌታን የምትከተሉ ወገኖቼ፣ ከአመፀኞች በደረሰበት ተቃውሞ በመስቀል የታገሰውን ጌታን ተመልከቱት። መስቀሉ የመታገሻ ስፍራችሁ ነውና በርቱ። ጌታችን የመስቀሉን ትዕግስት ለመታገስ የበቃው በፊቱ ያለውን ደስታ እያየ ነው። መስቀሉ ወደፊታችን የማየትን ጸጋ በመስጠት የትንሣኤን ተስፋ ይሞላናል። የወንጌልን ጥሪ እየሰማችሁ ነገ ዛሬ የምትሉ በባንክ ያስቀመጣችሁት ዕድሜ የላችሁ። ነገ የእናንተ አይደለም። ጌታን በማመን ዳኑ። በቀራኒው መስቀል ላይ ባፈሰሰው ደም ታጠቡ። የጌታን ሞትና ትንሣኤ በዓል ብቻ አታድርጉት። ለእናንተ የተከፈለ የጌታ የፍቅር መሥዋዕት ነው። ኢየሱስ የዓለም መድኃኒት ከሆነ ውሰዱትና ወደ ውስጣችሁ አስገብታችሁ ዳኑበት። እርሱን ያስናቀባችሁ ዛሬ ከሆነው መዳን የሚጎትታችሁ ሁሉ ጠፊና ኃላፊ ነው። የመስቀሉ ቃል ግን ለዘላለም የሚኖር ደህንነትን የሚያስገኝልን ቃል ነው። ይህንን ጥሪ ቸል የምትሉ ባለማመን ከሞት በኋላ ማለቂያ ወደ ሌለው ዘላለም ያለ ክርስቶስ ኢየሱስ ለሰይጣንና ለመላእክቱ ወደ ተዘጋጀ የዘላለም ስቃይ ለመሄድ መምረጣችሁ እንደሚሆን አስቡ። እግዚአብሔር ከሚመጣው ፍርድ መዳኛ አዘጋጅቶልን እያለ በምርጫችን ለመጥፋት መዘጋጀት ትልቅ ሞኝነት ነው። ጌታን ማመናችን የሚያስቀርብን ነገር ቢኖር ክፉ ብድራት የሚያመጣብንን ኃጢአት ብቻ ነው። ኃጢአት ተመቸው አወፈረው የተባለለት ሰው በበኩሌ ሰምቼ አላውቅም። ኃጢአት የሚያስገኘው ደሞዝ ሞት ነው። 100 ዓመት እንኳን ብንኖር 36500 ቀን የማይበልጥ ዕድሜ እንደሆነ እናስብ። ይህንን እንደምንኖር እርግጠኛ ብንሆን እንኳን አንዳንዶቻችን ግማሹን፣ አንዳንዶቻችን ከግማሽ በላይ ሆነውን ጨርሰናል። ምን ያህል ዕድሜ ወይንም በቅጡ ለማሰብ ምን ያህል ቀን እንደቀረን እናስብ። በቀናት በሚቆጠረው ዕድሜ ዝንተ ዓለም እንደሚኖር ሰው የዘላለምን ሕይወት ለቀናት ደስታ አንጣው። ዛሬ የሚደልለን ደስታና ኃጢአት የሚያጠፋን እንደሚሆን እናስብ። ወገኔ ሆይ ጌታን ተቀበል። ወገኔ ሆይ ጌታን ተቀበይ። እርሱን በማመን የሚኖረውን የክብር ሕይወት አንጣ። እኔ እጅጉን በደለኛ ነኝ አምላክ ይቅር አይለኝም የምትሉ ካላችሁ ተሳስታችኋል። ያምላካችን ቃል በኢሳይያስ ምዕራፍ 1 18 እስከ 20 ኑ ንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንዳመዳይ ተነጻለች፣ እንደ ደም ብትቀላ እንደ ባሰቶ ትጠራለች ይላል ያምላካችን ቃል። በአንደኛ ጢሞቴዎስ ምዕራፍ 2 ላይ ሰዎች ሁሉ ሊድኑና እነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመዳንታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እዚሁ በጢሞቴዎስ ላይ በምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው፣ ከኃጢአተኞችም ዋና እኔ ነኝ ይላል። እግዚአብሔር የኃጢአተኛውን ሞት አይፈልግም። እግዚአብሔር ማንንም እንዳይጠፋ ይፈልጋል። ጌታችን ወደዚህ ዓለም የመጣው ኃጢአተኞችን ለማዳን ነው። በጌታችን ጎን የተሰቀሉት ሁለቱም የሚገባቸውን የሞት ፍርድ እንደተቀበሉ ያምናሉ። ከዚያ መስቀል ወርደው መልካም ሥራ በመስራት የቀድሞ ጥፋታቸውን በመልካም ሥራ ለመካስ እድል ጨርሶንም የላቸው። መንግሥተ ሰማይ ለመግባት ምንም የሚበቁበት ተስፋም በምንም ሊያስቡ አይችሉም። ነገር ግን አንደኛው ጌታ ሆይ በመንግሥተ በመጣ ጊዜ አስበኝ በማለት ጌታን ለመነ። ጌታ በዚያ መስቀል ላይ ከኃጢአት የሚያነጻውን ደሙን በመስቀል ላይ ያፈሰሰ ባለበት በዚያ መስቀል ላይ ለዚህ በደለኛ ጌታችን እውነት እውነት እልሃለሁ በማለት ዛሬ በገነት ከኔ ጋር ትሆናለህ አለው። ያ በደለኛ ያ ወንጀለኛ ነፍሱ ከርሱ ስትወጣ ከጌታ ጋር በዚያን ሰዓት ወደ ገነት ገባ። ኦ እንዴት ያለ መዳን ነው! ኦ እንዴት ያለ ጸጋ ነው! ክብር ለታረደው በግ ይሁን። በሕይወት ዘመኑ ሁሉ በደለኛ የሆነው ይሄ ሰው የጌታን ምሕረት በመለመኑ ጌታን እንዲያስበው በመጠየቁ ብቻ ኃጢአቱ ባስከተለበት የሞት ቅጣት ከዚያ ዓለም ተሰናበተ። በጌታ ምሕረት ግን ወደ ገነት ገባ። እንዲህ ለመሰለው ሰው የተሰጠው ምሕረት ለኔና ለእናንተም የሚነገር የእግዚአብሔር የምሕረት የወንጌል ጥሪ ነው።
አድማጮቻችን ስታዳምጡ የቆያችሁት የቃል ኪዳን ወንጌል የሬዲዮ አገልግሎት ነው። ትምህርቱን አዘጋጅቶ ያቀረበላችሁ መጋቢ ተስፋዬ ኃይሌ ነው። ፕሮግራሙ የሚተላለፈው በሳምንት አንድ ቀን ዘወትር ረቡዕ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ በ13.810 ሜጋሄርዝ አጭር ሞገድ ላይ ነው። ስለ ፕሮግራማችን አስተያየት ወይንም ጥያቄ ቢኖራችሁ እንደዚሁም ትምህርቶቹን በካሴት ለማዘዝ የምትሹ በሚከተለው አድራሻ አግኙን። ኮቨናንት ጋስፕል ሚኒስትሪ ፒኦ ቦክስ 11176 አሌክሳንድሪያ ቨርጂኒያ 22312 ዩኤስኤ በስልክ ቁጥር 7036710995 በኢሜይል ልታገኙን ለምትሹ የኢሜይል አድራሻችን tasfaye@yahoo.com ነው። አድማጮቻችን ሬዲዮ የምናቀርባቸውን መንፈሳዊ ትምህርቶች በኢንተርኔት ለማዳመጥ ከተሎ የተጠቀሱትን ዌብሳይቶች ወይም ድህረ ገጾች ይጎብኙ። www.wangel.org ወይም www.covenantgospelministry.org። በሚቀጥለው ረቡዕ ምሽት በተመሳሳይ ዝግጅት እስከምንገናኝ ድረስ በጌታ ሰላም እንሰናበታችኋለን።